የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ነሐሴ 14 2011 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በደቡብ ክልል ፕሬዝዳንት ወይዘሮ ሙፈሪያት ካሚል ስራ አስፈጻሚን ወቀሱ።
የህዝብ ጥቅም ላይ ቆሞ መታገልና ማታገል የተሳነው አመራር ስለሆነ
ዘገባ ይዘናል። ከአዲስ አበባ የአማራ ክልል አቋርጠው ወደ ትግራይ የሚሄዱ አገር አቋራጭ አውቶቡሶች መደበኛ አገልግሎታቸውን በሚገባ እየሰጡ ነው ሲል የፌደራል ትራንስፖርት ባለስልጣን አስታወቀ።
ስለዚህ መንገዶች መከፈት የመዘጋት ሁኔታ ነበር በፊት በ2010 አካባቢና ከዛ በፊት በነበሩ ፍጥናት አንድ ቀን ሁለት ቀን የመዘጋት ጉዳይ ነበረ። አሁን ባለው ሁኔታ ግን የተዘጋ መንገድ የለም።
የፌዴራል መንገድ ትራንስፖርት ባለስልጣን የህዝብ ትራንስፖርት አገልግሎት ዘርፍ ዳይሬክተር አቶ ተስፋዬ በላቸው ናቸው። አውቶቡሶቹ የሚያቋርጡት የአላማጣ ከተማ ከንቲባም ሀብቶም ወረታም ተጠይቀዋል።
መንገዶቹ በተለያየ መንገድ እየሄደ ህብረተሰቡ በተለይ የትግራይ ህዝብ ያለው የአላማጣን ቢሆን የተለያየ አካባቢ ቢሆን እንደ ዋነኛ አማራጭ አድርጎ የሚወስደው በሌላ መንገድ አድርጎ ወደ አዲስ አበባ የሚደርስበት ሁኔታ ከርመዋል። እንደዛ እስካሁን ድረስ ባለውም እንደዛ እየተሰሩ ነው ያለው።
እስከ ዝግጅታችን ማብቂያ አብራችሁን ከቆያችሁ እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ ሆነናል። በቅድሚያ ግን
የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
የ22 ዓመቷ እስራኤላዊት አያና ሚህ ባለፈው ቅዳሜ በመቆታማው የአፋር ዳሉላ አካባቢ ስትጎበኝ ከቡድኑ ተነጥላ መጥፋቷን ከታወቀ በኋላ ከአንድ ቀን በኋላ ሞታ ተገኝታለች። አያ ለኢንጂነሪንግ ተማሪዎች በተዘጋጀው የአንድ ወር ስልጠና ተሳታፊ ለመሆን ነበር ወደ መቀሌ የመጣችው። ስልጠናው ከተጠናቀቀ በኋላም 6 እስራኤላውያን ከሁለት ኢትዮጵያውያን ጋር በአፋር ኤርታሌ የእሳተ ገሞራ ሐይቅና የዳሉላ አካባቢን ለመጎብኘት ወደዚያ ያቀኑት የአፋር ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አህመድ አብዱል ቃድር ለአያ ህይወት ማለፍ የአካባቢው ያለው ከፍተኛ ሙቀትና የውሃ ጥም ምክንያት ሊሆን እንደሚችል ጠቅሰው ነበር። ነገር ግን የህክምና ምርመራው ከተጠቃለለ በኋላ ይፋ ይደረጋል ብለዋል። የአያ አስክሬን እሁድ ዕለት በአውሮፕላን ወደ አዲስ አበባ እንደተላከ ለማወቅ ተችሏል። ዘገባው የሙልጌታ ጽሃል።
የዩናይትድ ስቴትስና ኢትዮጵያ በቅርቡ አሸባሪዎችን ለይቶ የማጣራት መረጃን የመለዋወጥ ስምምነት መፈራረማቸውን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታወቀ። ኤምባሲው ባወጣው መግለጫ በዩናይትድ ስቴትስ በኩል ስምምነቱን የፈረሙት የፌደራል ምርመራ ቢሮ ረዳት ስራ አስኪያጅ የዩናይትድ ስቴትስ አሸባሪዎችን አጣርቶ ለመለየት የማዕከል ስራ አስኪያጅ ቻርልስ ኤች ካብል ሲሆኑ በኢትዮጵያ በኩል ደግሞ የሀገሪቱ ብሔራዊ የስለላና የደህንነት አገልግሎት ዋና ዳይሬክተር ደመላሽ ገብረ ሚካኤል ናቸው ብሏል። ስምምነቱ ሁለቱ ሀገሮች የአሸባሪነትን ተግባር ለመከላከል ያላቸውን ብቃት ለማጠናከር ሲሉ መረጃ ለመለዋወጥ የሚያስችሉበት አሰራር ነው ተብሏል።
ሶማሊያ ያለው እስላማዊ መንግስት ነኝ የሚለው ቡድን በአማርኛ ጂሃዳዊ ጽሑፎችን እንደሚያወጣ ተገልጿል። ኢትዮጵያ ላይ ያነጣጠረ ምርመራ የማካሄድ አላማም እንዳለው ያመለክታል ተብሏል። ይህ ማስታወቂያ ባለፈው ወር በ3 ደቂቃ ቪዲዮ መልክ የተለቀቀው የጽንፈኛ ቡድን ደጋፊ ድረገጾች ላይ ሲሆን ኦፊሴላዊው እስላማዊ መንግስት ነኝ የሚለውን ቡድን ሚዲያ ደግፎታል። ቪዲዮው በአማርኛ ቃላትን ተጠቅሟል። ተጨማሪ ጽሑፎችን በአማርኛ እንደሚያወጣም ተናግሯል ተብሏል። ማት ብራይደን የተባለው ኬንያ ባለው የሳሃን ጥናት ምርመራ ተቋም የሚሰሩ ተንታኝ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ኢትዮጵያ ውስጥ ያለውን ያለመረጋጋት ሁኔታ ተጠቅሞ ሙስሊም ማህበረሰብን የመስበክ አላማ አለው ብለው እንደሚያምኑ ገልጸዋል። አያይዘውም ተንታኙ ጽንፈኛው ቡድን ኢትዮጵያ ውስጥ እድል እንዳለው ይታየዋል የሚል አመለካከት እንዳላቸውም ጠቁመዋል። እስካሁን ባለው ጊዜ በአብዛኞቹ የአፍሪካ ሀገሮች ብዙም ባይሳካለትም አፍሪካ ውስጥ ተቀባይነት ለማግኘትና እንቅስቃሴውን ለማስፋት ከፍተኛ ጥረት ሲያደርግ ቆይቷል ይላሉ ብራይደን።
ታግዶ የነበረው ነዳጅ ዘይት የጫነ የኢራን መርከብ በጂብራልታር ነጻ ከወጣ በኋላ በተቀጠናው እየተዘዋወረ መሆኑን የገለጸችው ዩናይትድ ስቴትስ በሜዲተራኒያን ባህር ቀጠና ያሉት ወገኖች እንዳይተባበሩት አስጠንቅቃለች። ኤድሪያን ዳሪያ አንድ የተባለው መርከብ የኢራንና የሶሪያ መንግስታት የሽብር ዘመቻዎችና ጭቆናን ለማቀጣጠል የሚያገለግል ህገወጥ ነዳጅ እያጓጓዘ ነው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በድጋሚ ከሷል። የግሪክ መንግስትና በሜዲተራኒያን ባህር ያሉትን ወደቦች መርከቡን በማስተናገድ ተግባር እንዳይተባበሩ ያለንን ጠንካራ አቋም አሳውቀናል ሲል የውጭ ጉዳይ መስሪያ ቤቱ ትላንት ባወጣው መግለጫ ገልጿል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀኒ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለት ርዕሳችን እናስደምጣችሁ።
ደህድን በክልሉ የተነሱ ያደረጃጀት ጥያቄዎችን ለመመለስ ባስጠናው ጥናት ዙሪያ ውይይት ያካሄደ ሲሆን የድርጅቱ አባላት በሐዋሳ ከተማ ለተከታታይ 6 ቀናት ሲያካሂዱ የነበረውን ውይይት አጠናቀዋል። በተለይ ባለፈው ሐምሌ 11 2011 ዓ.ም ተመረተ በሐዋሳ ከተማና በሲዳማ ዞን በተከሰተው የበርካታ ሰው ግጭት የበርካታ ሰው ህይወት ጠፍቷል፣ ንብረትም ወድሟል። በዚህ ጥፋት ውስጥ የመንግስት ሹማምንት እጅ መኖሩን የተናገሩት የክልሉ ፕሬዝዳንት ወይና የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ከደሙ ንጹህ የሆነ የለም ሲሉ ተናግረዋል። ዮናታን ዘብዲዮስ ከሐዋሳ ዘገባውን አጠናቅሯል። ወይዘሮ ሙፈሪያት ከሚያብራሩበት ይጀምራል።
ከደሙ ንጹህና ብጹህ ሊሆን አይችልም። ድርጅቱ እኮ ወስኖ ማስፈጸም የማይችልባቸው አካባቢዎች አሉ። ስራ አስፈጻሚ እዚህ አቅጣጫ ያስቀምጣል። ለምሳሌ ያኔ እዚህ ሀፕን ያደረገውን ኬዝ በተመለከተ ተጣርቶ እርምጃ ይወሰዳል። ማን ይነካል? የሰነፍ ውሳኔ፣ የሰነፍ እርምጃ ተወሰደና ቆመ። የጸጥታ ቢሮ ኃላፊና የልዩ ኃይል አዛዥ በአንድ ደብዳቤ ተሰናበቱ። በሂደቱ ተጠያቂ መሆን የነበረባቸው የጸጥታ አካላት ሰንደቅ ዓላማ ከርዕሰ መስተዳደር ጽህፈት ቤት ፖል ላይ ወጥተው ያወረዱ ሰዎች ይሄን የመሩ ሰዎች፣ ይሄን ያስተባበሩ ሰዎች። ምክንያቱም ስለ ህገ መንግስት የሚቆረቆር ሰው በህገ መንግስቱ የክልሉ ህዝቦች ሉዓላዊነት መገለጫ ተደርጎ የተቀመጠውን ሰንደቅ ዓላማ የደፈረ ሰው መጠየቅ ጊዜ የማይሰጠው ተግባር። በእንዝላልነት ብቻ ሳይሆን እዚህ ለስልጠና ለውይይት የመጡ ጓዶችን አሸማቆ ለመመለስ የተደረገው ጥረት ውስጥ የተሳተፉ አንዳንድ የጸጥታ ኃይሎችም ሆኑ ግለሰብ አመራሮች ካሉ አትሊስት ፖለቲካል አካውንታቢሊቲ ኤንድ የአድሚኒስትሬቲቭ ሜዥር መውሰድ ይገባ ነበር። ዳይሬክሽን ተቀምጧል፣ አልተፈጸመም።
ከላይ እስከታች ያሉ ሁሉም አመራሮችና ካቢኔ አባላት በግጭቱ በነበራቸው ተሳትፎ ልክ ይጠየቃሉም ብሏል።
ማን ምን ይደርሰዋል የሚል በዝርዝር እንነጋገራለን። ባለመምራት እኔ ልጠየቅ እችላለሁ በአግባቡ። ከአመራር ጋር የሚያያዘው ጉዳይ ከአንድ ቀውስ ሳንወጣ ሌላ ቀውስ ውስጥ እንድንገባ እንድንቆይ የተደረገበት መንገድ በጣም ታቅዶ በጽናት የተመራ ነው። ይሄን በመምራት ሂደትም በአግባቡ ታግሎ መልክ በማስያዝ ሂደትም ትልቁን የአንበሳውን ድርሻ የሚወስደው ስራ አስፈጻሚ ማዕከላዊ ኮሚቴው ነው። በየደረጃው ያለው አመራርም በራሱ ሜሪት ደግሞ መታየት አለበት።
የደህደን ዋነኛ ችግር ያለመነጋገርና ያለመወያየት ሳይሆን ተወያይቶ በተስማሙበትና በዋሉበት ያለመገኘት። እሳቸው እንደሚሉትም በሁለት ቢል ላይ የሚበሉ አልፎ ተርፎም በህዝብ ጥቅም ላይ ሲያሰሩ የሚውሉ ሹመኞች መብዛታቸው ነው ብሏል። ወይዘሮ ሙፈሪያት
በበርካታ አጀንዳዎች የተወጠረ አመራር የሚባለው ሁለት ቢላ የሚበላ አመራር ውጭ ላለው አለቆቹም የሚያጎበድድ አለው ለማለት ደግሞ ድርጅት ውስጥ ተመሳስሎ የሚኖር አመራር አድሃሪ መሆን ስለጀመረ ፕሮግረሲቭ የሆኑ አጀንዳዎች ላይ ተተክሎ ማታገል የተሳነው አመራር ስለሆነ ነው። እውነተኛ በሆነ የህዝብ ጥቅም ላይ ቆሞ መታገል እና ማታገል የተሳነው አመራር ስለሆነ ነው። አፍቅሮተ ህገ መንግስት ጨምሯል፣ ደስ ብሎኛል። ህገ መንግስቱን የምንፈልገው በእውነተኛ ሴንሱ ነው ወይስ እንዲሳካ የምንፈልገውን አጀንዳ ለመሳካት ምቹ ግራውንድ ስለሆነ ነው የሚል ለራሳችን እንታመንና እንመልስ። ለራሳችን ለመድረኩ አይደለም። ህገ መንግስት ሲጣስ የሚያመው ሰው ህገ መንግስት በሁሉም ገጹ መጣሱ ነው ሊያሳምመን የሚገባው።
ድርጅቱን ለመታደግና ለክልሉ ህዝቦች ህልውና ሲባል ነባር አመራሮችን በትኖ ጉባኤ እስከ መጥራት የሚደርስ የተሃድሶ ስራ ሊከናወን እንደሚችልም ተናግሯል።
ችግር የፈነዳበት ቦታ ላይ እና ሊፈነዳ ያረገዘበት ቦታ ላይ ምልክት ሰጥተን ወደ መድረኩ የተመለስነው እንጂ ተጠያቂነት ተጠናክሮ ይቀጥላል። ማክሲመም የወሰንነው የተነጋገርነው ማለቴ ነው ቢጠፋ ወደፊት ይዞ ሊሄድ የሚችል ሰው ከሲሲ ውስጥ ከስራ አስፈጻሚ ውስጥ ከጠፋ ይሄን በትኖ ጉባኤ መጥራትም ይቻላል። እስከዛ ለመሄድ መዘጋጀት ያስፈልጋል ያለው
ድርጅቱ ገብቶበታል ከሚባለው የአመራሮች አቋም መዋጀቅና የመርህ ጥሰት በመውጣት ጥናቱን መሰረት በማድረግ የክልሉን ህዝቦች በፍትሃዊነት ተጠቃሚ ለማድረግ እንደሚሰራም የክልሉ የመንግስት ቴሌቪዥን ጣቢያ መዘገቡ ይታወሳል። ለአሜሪካን ድምጽ ራዲዮ ዮናታን ዘብጆስ ሐዋሳም።
የትግራይ ክልል ከአማራ ክልል የሚያገናኙና ወደ አዲስ አበባ የሚወስደው አላማጣ ቆቦ የመኪና መንገድ መዘጋትና መከፈት ያለፈው ሳምንት አጀንዳ ሆኖ ሰንብቷል። በርግጥ መንገዱ ዝግ ነው ወይስ ክፍት ቢሆንስ የህዝብ ማመላለሻ ትራንስፖርት በሚገባ እንቅስቃሴ ያደረጉ ነው ወይ? የንግዱስ ስንል በዚህ ጉዳይ ላይ ማብራሪያ ለሚሾ አድማጮች ምላሽ ይሰጣል ያለውን የተለያዩ አካላትን ጠይቀን ዘገባ አስተናግደናል። የህዝብ ትራንስፖርት አገልግሎት የሚመለከተው የፌደራል ትራንስፖርት ባለስልጣንም ምላሽ ሰጥቷል። ጽዮን ግርማለች አዘጋጀችው።
በጥቅምት ወር 2011 ዓመተ ምህረት ከ11 ወራት በፊት ማለት ነው የአሜሪካ ድምጽ ያካባቢውን ሰዎች ፖሊስና የሚመለከታቸውን አካላት ጠቅሶ ባጠናቀረው ዘገባ ይህ ትግራይን ከአማራ ክልል የሚያገናኘው አላማጣ ቆቦ መስመር ለሁሉም ተሽከርካሪዎች ለቀናት ዝግ ሆኖ መቆየቱን አስደምጦ ነበር። በወቅቱም መንገዱ የተዘጋው ባላማጣ ከተማ የታሰሩ ሰዎች እንዲፈቱላቸው በጠየቁ የቆቦ ከተማ ወጣቶች መሆኑን ተገልጾ ነበር። አማራና ትግራይ ክልልን የሚያገናኛቸው እንዲሁም ትግራይን ወደ መሃል ሀገር የሚወስደው ይህ ያላማጣ ቆቦ የመኪና መንገድ አሁን ዝግ ነው ወይስ አይደለም የሚለውን ዘገባ ለማሰናዳት መጀመሪያ በዚህ አካባቢ ምን አይነት የትራንስፖርት እንቅስቃሴ ይደረግ ነበር፣ አሁን ያለው ሁኔታ ምን ይመስላል የሚለው መፈተሽ ለዚህ ዘገባ አስፈላጊ ሆኖ ተገኝቷል። ከዚህ ቀደም ከአዲስ አበባ ተነስተው የአማራን ክልል አቋርጦ ወደ ትግራይ ለመግባት ሁለት አይነት የትራንስፖርት አገልግሎት ይሰጥ ነበር። አንደኛው በፌደራል ትራንስፖርት ባለስልጣን ስር የሆነውና አውቶቡሶቹ የሚያስከፍሉት የትራንስፖርት ዋጋ ቁርጥ ታሪፍና ስምሪት የሚሰጣቸው የሀገር አቋራጭ አውቶቡሶች የሚባሉት ናቸው። እነዚህ አውቶቡሶች መነሻቸውን ከአዲስ አበባ ላምበረት መንሃሪያ አድርገው በደሴ ወልዲያ አቋርጠው አላማጣን አልፈው መሆኒን አቋርጠው መቀሌ የሚገቡት ናቸው። ከመቀሌም በዚሁ መንገድ ወደ አዲስ አበባ የሚመለሱት ናቸው። ይህ መደበኛ የሚባለው የህዝብ ትራንስፖርት አገልግሎት ነው። ሁለተኛው ደግሞ ቁጥጥሩ በፌደራል ትራንስፖርት ስር ሆኖ ነገር ግን መስመርና ታሪፍ በራሳቸው አውጥተው አገልግሎት የሚሰጡ ልዩ የሚባሉ አውቶቡሶች ናቸው። እንደ ትራንስፖርት ባለስልጣን መረጃ እነዚህ መካከለኛ ገቢ ላላቸው ሰዎች በአገር አቋራጭና በአውሮፕላን መካከል አገልግሎት የሚሰጡ ደረጃ 1 የሆኑ 9 ማህበራት ስር ያሉ አውቶቡሶች ናቸው። እንደ ሰላም፣ ዋሊያ፣ አባይ፣ ዘመንና የመሳሰሉት በዚህ ስር ይጠቀሳሉ። እነዚህ ሁለት አይነት አውቶቡሶች አቋርጠው የሚያልፉት በወቅቱም ግጭት የተከሰተበት አላማጣ ከተማ ነውና የአላማጣ ከተማ ከንቲባ አቶ ሀብቶ ሞረታን በዚህ መንገድ ያለውን እንቅስቃሴ ምን ይመስላል ብለናቸዋል።
አሁን በፊት መንገዶቹ ሁሉ ተዘጋግተው ያው በዚህ ማለትም ማዳረስም ብዙ ለሙሉ ነበረ ይታወቃል ማለት ነው። አሁን ከዚያ በኋላ ያለውን ነገር መንገዶቹ በተለያየ መንገድ እየሄደ ህብረተሰቡ በተለይ የትግራይ ህዝብ ያለው ያላማጣ ቢሆን በተለያየ አካባቢ ቢሆን እንደ ዋነኛ አማራጭ አድርጎ የሚወስደው በሌላ መንገድ አድርጎ ወደ አዲስ አበባ የሚገርበት ሁኔታ ቀርመዋል። እንደዛ እስካሁን ድረስ ባለውም እንደዛ እየተካሄደ ነው ያለው። ዋናው ነገር እንደዚህ ሊሆን የቻለው አሁን መንገዱ ክፍት ነው ክፍት አይደለም ለማለት መንግስት ሙሉ ለሙሉ ክፍት አድርጌዋለሁ የሚለውን ነገር ማስቀመጥ ያለበት ይመስለኛል። አሁን ምክንያቱም ከአሁን በፊት አንድ ጊዜ ይዘጋና በሌላኛው ጊዜ ደግሞ እንደገና ይከፈታል፣ ሌላ ጊዜ ይዘጋል። ስለዚህ ዛሬ ደግሞ ተዘጋ፣ ዛሬ ደግሞ ተከፈተ እየተባለ ወደ ጥርጣሬና ወደ አልሆነ ነገር እየገባ ህብረተሰቡ ስለነበረ ከዛ በኋላ ያለው አማራጭ በሌላ አካባቢ መውሰድ ነው ብሎ ከወሰደ በኋላ በዚህ የሰላም አውቶቡስን የሌሎችን በዚህ ያልፉበት ሁኔታ የለም። አሁን ባላማጣ ቢሆን ግን ዋናው ነገር አሁን ክፍት አድርገነዋል የሚል አስተሳሰብ ካለን ክፍት ነው ምንም ችግር የለውም የሚባል አስተሳሰብ ካለ ይህን ለህብረተሰቡ ይፋም አሁን ክፍት ነው ክፍት አይደለም። ምክንያቱም ከአሁን በፊት ክፍት እስካልነበረ ድረስ አሁን ክፍት ሆነዋል ብለን እኛ ተማምነን በዚህ ነው ዋናውኛ መንገዳችን እና በዚህ አድርጋችሁ መሄድ ትችላላችሁ ብለን አፏችን መልተን መናገር የምንችልበት ሁኔታ የለም ማለት ነው።
የፌዴራል መንገድ ትራንስፖርት ባለስልጣን የህዝብ ትራንስፖርት አገልግሎት ዘርፍ ዳይሬክተር አቶ ተስፋዬ በላቸው ከከንቲባ ሀፍቶም ጋር በአንደኛው በኩል የተለየ መረጃን ይሰጣሉ። በ2009 በ2010 እና በ2011 መግቢያ ላይ አልፎ አልፎ በተለያየ ጊዜ በመላው ሀገሪቱ እዚህም እዚያም በሚፈጠሩ ግጭቶች ምክንያት መደበኛ መንገዶች የት የተዘጉ ለጥቂት ቀናት ለትራንስፖርት አገልግሎት ዝግ ነበሩ። ከዚህ ውጪ ግን በአሁን ወቅት ከአዲስ አበባ ደሴ ወልዲያን አልፈው አላማጣን አቋርጠው መቀሌ የሚገቡት መደበኛ የሀገር አቋራጭ የህዝብ አመላለሻ መስመር በፍጹም አልተዘጋም። መደበኛ አገልግሎትም እየሰጡ ነው ይላሉ።
ስለዚህ መንገዶች መከፈት ለዘጋት ሁኔታ ነበር በፊት በተለጋለች አስተር አካባቢና ከተለሽ ተነበሩ ፍጥነት አንድ ቀን ሁለት ቀን ያዘጋት ጉዳይ ነበር። አሁን ባለው ሁኔታ ግን የተዘጋ መንገድ የለም። የሚመለከተው የትራንስፖርት ነው። ለትራንስፖርት ሁሉም የትራንስፖርት በደሴ በወልዲያ ቆርጦ ነው ወደ መቀሌ የሚሄደው ያለን መረጃ ነው። ለዚህ መነሻም ከላምበረት መማሪያ የሚነሱ አገር አቋራጭ ትራንስፖርት ይሰጡም ደሴ የሚነሱ አገልግሎት የሰጡ ነው እናውቃለን። ስለዚህ አሁን ተዘጋ ይባል በእኛ የምናውቀው በእርግጥ የለም። በተለይ አሁን ቅርብ ጊዜ ጀምሮ ማለት ነው። ይህንን አመትም ባለፈው አመት ጀምሮ ተዘጋ መንገድ እኛ ሪፖርት የለም። አገር አቋራጭ ትራንስፖርት መቶ በመቶ በዚህ ነው የሚሄዱት። እውነት ነው ማለትም ማረጋገጥ የሚቻላል። ተቆራርቶ ማያውቅም እንዳልኩት በፊት በነበሩ አንዳንድ ጊዜያት ተቋረጠበት ወቅት እንደነበር አስታውሳለሁ። በአሁኑ ሰዓት ግን ይህ ሁኔታ የለም። በፊትም ቦታ በሚቆራረጥበት በነበረ ጊዜም በእኛ ውቅና በአፋር ክልል ሄድ እንደነበር እናውቃለን። ትራንስፖርት ዋጋውንም አስተካክለን ማለት ነው። ከዛ ውጭ ግን ትራንስፖርት ታሪፍም መንግስት በዚህኛው በአፋር ክልል እንደሄድ ተሰርቶ ስምሪትን ተፈቶ አያውቅም። ይሄ ከእውነት የራቀ ነው።
ከጠየቅናቸው ኃላፊዎች ለመረዳት እንደቻለው የሀገር አቋራጭ አውቶቡሶችና ሌሎች አነስተኛ የትራንስፖርት እንቅስቃሴዎች እየተከናወኑ መሆኑን ነው። ለማለፍ የተከለከለ ወይም ዝግ የተባለ መንገድ አለመኖሩንም ነው። ነገር ግን የሚጠቅሱት ምክንያት የተለያየ ቢሆንም ሰላም ባስን ጨምሮ ልዩ ባስ የሚባሉት የአማራ መንገድ ትተው በአፋር በኩል እያቋረጡ እንደሚገኙ ነው።
አድማጮች የዚህን ዘገባ ሙሉን በድረገጻችንና በፌስቡክ ገጾቻችን ላይ ታገኙታላችሁ።
ቀጣዩ ዘገባችን ደግሞ ወደ መደብር ይወስደናል። የኢኮኖሚ ጉዳዮችን ወደ ምንቃኝበት ስለዛሬ የቻይናው ግዙፍ የኢንተርኔት ላይ ግብይት አውታር አሊባባ ከኢትዮጵያ መንግስት ጋር ውይይት መጀመሩ ተሰምቷል። ውይይቱና ተያያዥ ጉዳዮችን የተመለከተው ሀብታሙ ስዩም ዘገባ በመቀጠል ይደመጣል።
በኢንተርኔት ላይ ግብይት ዘርፍ የተሰማራው ኢትዮሱቅ የተሰኘ ድርጅት ስራ አስኪያጅ ነው ቴዎድሮስ አበበ። አዲሱ ውጥኑ በፈተና የተሞላ እንደሆነ ይናገራል።
እኛ ጋር ያለው የንግድ ፍቃድ ሁኔታ የለም። እንደዚህ ኮመርስን ላውንች አገር አምታረግበት የለም። ሁለተኛም ፔመንት ሜቶድ ደግሞ ግዴታ ነው ለኢንተርኔት መገበያየት። እሱ ነገር በጣም ከባድ ነው።
ከነዚህ ባልተናነሰ ኢትዮጵያን ለኢንተርኔት ግብይት እንግዳ የመሆናቸው ጉዳይ አንድ አመት በደፈነ አገልግሎቱ ላይ አሉታዊ ጫና ማምጣቱን ያነሳል። ቴዎድሮስ ከሰሞኑ የሰማው ዜና ግን ተስፋ ፈንጥቆለታል። ከተለያዩ ነጋዴዎች የሚቀበላቸውን ሸቀጦች በኢንተርኔት በኩል ለተጠቃሚዎች የሚሸጠውን ኢትዮ ሱቅን በሚከፍትበት ጊዜ መነሻ ካደረጋቸው ዓለም አቀፍ ተቋማት መካከል አንዱ የሆነው አሊባባ ድርጅት ተወካዮች ከኢትዮጵያ መንግስት ጋር ምክክር መጀመራቸውን ከበጎ ቆጥሮታል። ግዙፉ ድርጅት የሚፈጥረው ትኩረት ምናልባት በረከቱ ለጀማሪ ኢትዮጵያውያን እንደሚዳረስ ተስፋ አለውና
ትንሽ አስቸጋሪ ነው። የኛ ዘ ከስተመር ብዙ ፋሚሊየር አይደለም ከዚህ ከኦንላይን ሾፒንግ ጋርና ትልቅ ኦብስታክል የሆነብን ያለ እሱን ነው። አሁን አሊባባ እዚህ ሀገር በሚመጣበት ጊዜ ሰዎቹ ወደዛ ትኩረታቸውን የማድረግ ነገር አለ። ግን ተያያዥነት በማድረግ ያው እኛ ማስታወቂያዎች በምንም ወደ እነሱ ሪች ማድረግና የኢትዮጵያ ምርቶች ደግሞ እነሱ ፕሮቫይድ ማድረግ ይኖርብናል።
የቴዎድሮስ ተስፋ ግን ከስጋት የነጻ አይደለም። ወደ ስጋቱ ወደኋላ እንመለሳለን። ከዚያ በፊት ግን ወደ ቻይና ሃንግዙ እናምራ። በዚህ ሰሞን የደቡብ ቻይናዋ የንግድ ከተማ ከተለያየ ዘርፍ የተውጣጡ ኢትዮጵያን ባለስልጣናትና ባለሀብቶችን ስታሰለጥን ነበረ።
የዲጂታል ኢኮኖሚ ጽንሰ ሀሳብን ተግባራዊ ማድረግ የሚቻሉ ተቋማት ተለይቶ ማለትም ከገንዘብና ኢኮኖሚ ልማት፣ ከብሔራዊ ባንክ፣ ከኢኖቬሽንና ቴክኖሎጂ ሚኒስቴር፣ ከገቢዎች ኢንዱስትሪያል ፓርክ፣ እንደዚሁም ደግሞ ከአይቲ ፓርክ እና ከመሳሰሉ ተቋማት የተውጣጡ በኢኖቬሽን እና ቴክኖሎጂ ሚኒስትር በዶክተር ጌታሁን የሚመራ የልዑካን ቡድን በዚሁ በምንነጋገርበት ወቅት ስልጠና እየወሰዱ ናቸው።
በቻይና ኢትዮጵያ አምባሳደር ተሾመ ቶጋ እንደሚሉት አሊባባ በተሰኘው ግዙፍ የኢንተርኔት ላይ የግብይት መረብ ተቋም ስር ባለስልጣናት ስልጠና ከመውሰዳቸው በፊት በዳቮስ የዓለም ኢኮኖሚ ጉባኤ ላይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የአሊባባ ድርጅት መስራች ጃክማ ተገናኝተው ተነጋግረዋል። ስታቲስታ የተሰኘው ዕውቅ መረጃ ሰብሳቢና አጣሪ ተቋም ይፋ እንዳደረገው አሊባባ ከ600 ሚሊዮን በላይ የኢንተርኔት ላይ ገበያተኞች አሉት። አራተኛው ግዙፍ የኢንተርኔት ላይ ተቋምም ነው። ከተመሰረተ 10 አመታትን የደፈነው ድርጅቱ ዋነኛ ገበያተኞቹ ቻይናውያን ቢሆኑም በመላለም ላይ ለሚገኙ ገበያተኞች እቃዎችን ይሸጣል፣ ቤታቸው ድረስ ይልካል። ከዚህ በተጨማሪ የኤሌክትሮኒክ ክፍያዎችን ጨምሮ የቴክኖሎጂና የሎጂስቲክ አገልግሎቶችን ይሰጣል። ኢትዮጵያ ከአሊባባ ጋር የጀመረችው የትብብር ምዕራፍ ድርጅቱ ከሚታወቅበት ዘርፍ ለመጠቀምና ለመማር እንደሆነ አምባሳደር ተሾመ ይናገራሉ።
ዲጂታል ኢኮኖሚ ለማሳደግ የመንግስትን አገልግሎት በአይቲ የተደገፈ ለማድረግና ለማዘመን በመንግስታችን በኩል በጠቅላይ ሚኒስትራችን በኩል ፍላጎት እንዳለ ይታወቃል። ባለን አቅም የተጀመሩ ስራዎች አሉና ያንን ሊያጠናክሩ የሚችሉ ሀሳቦች ላይ ውይይት አድርጓል። ከዚህ በፊት ሌሎች የቻይና ሌሎች ኢኮኖሚዎች ያለፉበት ቀልጠፍ ብሎ ይህንን አሁን ዘመኑ ያመጣውን ቴክኖሎጂ ያመጣውን እድል በመጠቀም የአነስተኛና ጥቃቅን ላይ የሚሰሩ አርሶ አደሮች ሊጠቀሙ ይችላሉ፣ ተጠቃሚ ሊሆኑ ይችላሉ፣ ምርቶቻቸውን ለዓለም ገበያ ሊያቀርቡ ይችላሉ።
የኢትዮጵያ ኢኮኖሚ በግብርና ላይ መመስረቱን የሚያነሱት በእንግሊዝ ኤደንብራ የንግድ ትምህርት ቤት የኢንዱስትሪያል ፖሊሲና የውድድር ዘርፍ የዶክትሬት ተማሪ አብዱል መናን መሐመድ ግን ኢትዮጵያ ከአሊባባ ጋር ትብብር መጀመር የፈለገችበትን ጊዜ ተገቢነቱን ይጠራጥራሉ።
ኢትዮጵያ አሁንም ፕሪዶሚናንትሊ የግብርና ሀገር ነች። ማኑፋክቸሪንግ አላደገም፣ በጣም ትንሽ ነው። እና ከዛ ቀጥሎ ደግሞ የሰርቪስ ሴክተር ነው። እና በዚህ ሁኔታ ላይ ነው አብዛኛው ህብረተሰብ ክፍል ያልተማረ ነው። ማንበብና ማይጻፍ ማይችለው በጣም ብዙ የሆነ ህብረተሰብ ክፍል ያለበት ነው። እንደዚህ አይነት ቴክኖሎጂ ፈርም ጥሩ ኢንተርኔት፣ ጥሩ የፓወር አገልግሎት የሚጠይቅ ነው እና የነቃና የተማረ ህብረተሰብ የሚጠይቅ ነው እና በእንደዚህ ሁኔታ ላይ ነው የሚገባው ነው እየተባለ እየተነገረ ያለን እና እኔ እስከሚገባኝ ድረስ እንደዚህ አይነት ቴክኖሎጂ ኩባንያ ቢገባ ኢትዮጵያ ውስጥ አትሊስት ለትርፍ የተቋቋመ ድርጅት ነው እና ኢትዮጵያ ውስጥ ገብቶ በምን ኤሪያ ላይ ቢሰራ በጣም ውጤታማና ትርፋማ መሆን ይችላል የሚለውን ጉዳይ በጣም አጠያያቂ ነው የሚሆንብኝ። እኔ
አብዱል መናን ኢትዮጵያ ከአሊባባ ድርጅት ጋር የምታደርገው ውይይትና የመንጭ ጊዜ ስምምነት በዘርፍ ውስጥ የሚንቀሳቀሱ ወጣኔ ኢትዮጵያን ጅምር ላይ ተጽዕኖ እንደሚያሳድርም ይሰጋሉ። የመሰናዷችን መክፈቻ ላይ የጠቀስነው ቴዎድሮስ አበበን ስጋት እዚህ ጋር እናንሳ።
ትንሽ አሊባባ ወደኛ ሀገር መግባትና መስፋት ለእኛ በጣም ቻሌንጂንግ ነው። ምክንያቱም እነሱ ዳያጎይ ዴቨሎፕ ሊሆኑ ናቸው፣ ብዙ ቦታ ነው ያላቸው እና ዶሚኔሽኑ በጣም ኃይለኛ ነው። የቻይና እቃዎችን ነው እነሱ ኢምፖርት እያደረጉ ማሚጡትና ለእኛ የሚሰሩልን። ለእኛ ደግሞ ትንሽ አስቸጋሪ ይሆናል፣ እስኪ ትንሽ ከባድ ነው እያስባለሁ። ብቻ
ሳሙኤል በቀለ በዲጂታል ግብይት ዘርፍ እየተንቀሳቀሰ የሚገኝ ስፓትላይት የተሰኘ ድርጅት ኃላፊ ነው። ለሱ አሁን የተጀመረው ንግግር ለኢትዮጵያን ሸማቾች መልካምነቱ ያመዝናል። እሱን ለመሰሉ በዘርፉ ጅምር አሻራቸውን እያኖሩ ላሉ ወጣቶች ግን ፈተናሉ።
ገበያን ዶሚኔት በማድረግ አንዱ ነው። ወርክፎርስንም ኤክስፕሎይት በማድረግ አንዳንድ ሁኔታዎች ይታያሉ። ሎካል ፈርሞችን እና ቢዝነሶችን እውነት ለመናገር አንዱ ኮንስትሬንት ደግሞ ጎጂ ነው። ግን በዛም መልኩ ደግሞ እንደኛ አይነቱ ኮምፒቲሽንን ዌልካም እናደርጋለን ወይም መልካም ውድድርን እናበረታታለን።
የአሊባባ ድርጅት መስራች ጃክማ መጪው ህዳር ላይ ወደ ኢትዮጵያ ያቀናሉ ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
የኦሮሚያ ክልል ምክር ቤት ሰዎች በበጎ ፈቃደኝነት ተግባራት ላይ በመሰማራት የዜግነት ግዴታቸው እንዲወጡ በሚል ጥሪ ማቅረቡ ይታወሳል። የዛሬው ዘጋቢዎች መስኮት ዝግጅት ተረኛ የአዳማው ዘጋቢያችን ሙክታር ጀማል በአዲስ አበባ ዙና በዙሪያ በሚገኙ የኦሮሚያ ክልል ከተሞች ለበጎ ፈቃድ ላይ የተሰማሩ ወጣቶችን አነጋግሯል። እራሳቸውን በማስተዋወቅ ይጀምራሉ።
አዲስ አበባ ላለው የአዲስ አበባ ዩኒቨርሲቲ ተማሪ ነኝ።
አዲስ ሙዴ ጉርጉራ ገና ይባላለሁ።
ገመቹ ፈየው ይባላለሁ።
በጣም ነው የማመሰግነው። የበጎ አድራጎት በሰብአዊነት የሰው ልጅ የሚችለውን ለሌሎቹ የሚያደርገው ለሀገሩ የሚያበረክተው ነው። ከዚህ አንፃር እንዴት ትገልጹታላችሁ? ከኦፕሳል ጀምር።
በጎ አድራጎት መንግስት ስላለ ብቻ ሳይሆን ከሰብአዊነትም እንዲሁም ከወጣትነት አንፃር የምንመለከት ከሆነ አቅማችን ብርቱ በሆነበት ሰዓት ላይ ለሀገራችን ወላጆቻችን እንዲሁም ለዚህ በነጻ ያለ ምንም ክፍያ የምንሰጥ ሲሆን የምናገኘው ጥቅም ግን አንድ የበርከ ስራው ትርፍ የምናገኘው እርካታ ሲሆን ደግሞ የተጠቃሚዎችን ችግር መቀረፍ በምንመለከትበት ጊዜ የምናገኘው እርካታ ነው ማለት ነው።
እሺ ሞይዲ፣ ወጣት በጎ አድራጊነት ሲባል ምን ላይ ነው እስካሁን ተሳትፎ ያለው? ካንተ ልምድ ምን ነው?
መጀመሪያ ለኔ በጎ አድራጎት ማለት የህሊና ትዕዛዝ ነው። ምንም ክፍያ የለውም ግን ክፍያውን ምገኘው ከሊና ነው ሁላገርም ታክማል ብለ መጣንበት ህሊና ከርካታ ማገኝበት ነገር ሰርተ ያን ታገኝበት ነው እኔ በህይወቴ በርኩበት ቦታ በጎ አድራጊ ነኝ በየማራት ይችላል አንድ አቅም ደካማ አጠገብ ይመጡ ለመቆም ወይም ቦታው አመቺ የማይሆን ቦታ ላይ ሲቀመጥ ምንነሳበት ሲቹዌሽን አለ አንድ አይነ ስውራን መንገድ ላይ ሲመጣብኝ መኪና ማሻገር ወደሚፈልግበት ቦታ የሚያደርስበት ሁሉ እሳተፋለሁ ያገር ጉዳይ አገር ይጣቀማል ብዬ ሁሉም ህሊና የሚያምንበት ዓለምንም ክፍያ ዓለምንም ትዛዝ ዓለማንም እንዲያደርግ ያዛጅነት ራሴ በራሴ ተናሳስቼ ማያረጋጉ ነገሮች ናቸው ለምሳሌ አታክልት መተከል አካባቢ ንጽህና መጠበቅ ላይ ሁሌም እየተፈራለሁ
ገመቹ ምንድን የታዘብካቸው ነገሮች እስካሁን ደግሞ እንደ ልምድም ያያያቸው በጎ አድራጎት ላይ ያደረካቸው አስተዋጽኦዎች
በኔ በኩል ያደረኳቸው ብዙ ናቸው ከአምናም ጀምር እዚህ ላይ እየተሳተፍ ነበር ያም ይሆኖ በራሴ ተነሳሽነት በራሴ ፍላጎት ማንንም ሳያዘኝ መሆን አለበት ብዬ ማምንበትን ነገር ነው እኔ ማረገው
ለምሳሌ
እጭግኝ መትከላል አምና ላይ ተማሪዎችን ስናሰለጥን ስናስተምር ነበር ዝግጅቶችን ማዘጋጀት በነፃ ያለ ክፍያ ማለት ነው ክፍያ መጠበቅ ሳይሆን ካኛ የሚጠበቀው በተለይ ወጣቱ በጣም ትልቅ የሆነ ኃይል ነው ያለን በዚህ በአገራችን ያ ኃይል ደግሞ በነፃ ሀገሪቷን ሲያገለግል ትልቅ የሆነ እድገት ይመጣል ብልጽግና ያመጣል ስለዚህ ውስጣዊ እርካታ ለማግኘት በጎ አድራጎት ላይ መሳተፍ አለበት ማንንም ያለ ክፍያ ማለት ነው
እንደ ኦሮሚያ የታወጀው አዋጅ የዜግነት ግዴታ ምን ያህል ለውጥ ያመጣል ምን ያህል አስተዋጽኦ ያበረክታል ብለ ታስባለህ ምንስ ደግሞ መሆን አለበት ኮብሳ ጋር ነው አሁን የምናወራው
አስተዋጽኦን የሚኖርበት በጽዳት በቁርጠኝነትና በተነሳሽነት እንዲሰሩ ያደርጋቸዋል መቼም ቢሆን በጎ ፈቃደኝነት ማለት ነው ለወደፊቱም ደግሞ በክፍያ የሚሰሩት ስራዎች ላይ በጎ ፈቃደኛው ራሱ እንደዚህ በበጎ ፈቃድ እየሰራ እኔ ተከፍሎ ለምን ለጥራት ያለው ጥራት ያለውን ስራ የማልሰራው ብሎ ሰው እንኳን ትምህርት ይሰራ እንዴት ማሰብ እንዳለበት ራሱን እየገመገመ ይሄዳል ማለት ነው ያም ተነሳሽነትን ይፈጥራል በመንግስት ባጀት ሊሰሩ የማይችሉትን ስራዎች እና ቀረፉ የማይችሉ ቅሬታዎችን ወጣቱ መላው ዜጋው ተሳትፎ ሲሰራው በጣም ይቀላል በህብረት እንደመጨፈር በህብረት ሲሰራ ደግሞ ስራውም ቀለል ይላል የጭፈራውንም ያዝናናል እና ተረፈ ብዙ ናት
ሙዲን እስቲ በተለይ ብዙ የሚሰሩ ወይ ደግሞ ይሄንን አድርጋለሁ ብለው የሚያስቡ ነገር አላቸው ብዙ ጊዜ ወጣቶች ከዛ አንፃር አንተ ይሄንን ማድረግ ፈልጋለሁ የምትለው ሀሳብ
እቺ ሀገር መለወጥ አለበት እድገት ያስፈልገናል እኔ ለሀገሬ ማረግ ምፈልጎ በሚችሎ ችሎታይና በሚችሎ አቅም የሚቻለውን ሁሉ ያገር ጉዳይ ነው ሀገሬ ይለውጣል ለሀገሬ ያስፈልጋል ብዬ ማምንበት ሁሉም ነገር አረጋ ፈልጋለሁ
ገመቹ
እኔ ዘንድሮ የአመት ሳይጠናቀቅ መስራት ምፈልጋቸው እድሉት ከተሰጠኝ ከነገሮች ከተመቻቹ ግንዛቤ የመፍጠር መድረኮችን ቢመቻች እኔ እዛ ላይ እሰራለሁ ያለ ምንም ክፍያ ማለት ነው ለምሳሌ የኤችአይቪ ስርጭትን ለመክታት የሚደረጉ ነገሮች አሉ አረጋውያንን የመርዳት ስራዎች ሊሆኑ ይችላሉ እነሱ ላይ በያሳኳቸው አሉ ለምሳሌ ችግኝ መትከል ፕሮግራም ነበረኝ ተክያለሁ አሁንም ወደፊትም እሰራለሁ ብዬ ማስበው አሉ በየትኛውም ሰዓት ዝግጁ ነኝ ለመስራት
ከኦፕሳ ጋር የመጨረሻ ንግግሩን እናደርጋለን ምንድነው ከአንድ ወጣት የሚጠበቀው በአጠቃላይ ደግሞ የጋራ የሆነ የእድገት የድምር ውጤትን ለማምጣት በተለይ ከወጣት ምን ይተበቃል ነው የምትለው እንደ መልእክት
ከወጣት የሚተበቀው ነገር ቢኖር ቀና አመለካከት ኖሮት ያንኑ ነገር ደግሞ በተግባር በመደገፍ ከራሱ ተርፎ ለመላው ሀገሪቷ የሚጠቅም ነገር መሰረት ጥሎ እንዲሁም ደግሞ ገምቶም ጨርሶ ማለፍ እንዳለበት ነው የሚሰማኝ ያ ነው አንድነትን የሚገነባው ያ ነው ሀገርን ሊያሻግር የሚችለው እንዴ አንደሆነ ነው ማምነው
በጣም ነው ማመሰግነው መልካም ሰምቱልኝ ይላለሁ
እኛ ከልብና መሰግናለን
እንግዲህ አድማጮች የጋቢና ቪኦኤ ዝግጅታችን በዚሁ ተጠናቋል ኤደን
በፌስቡክ እንግዲህ #ጋቢና በፌስቡክ ጋቢና ቪኦኤ ላይ እንዲሁም #ጋቢና ቪኦኤ ኢንስታግራም ላይ ያርጉልን
የሙዚቃ ምርጫ አለን አይደል ዛሬ
አዎ አሌክስ አቤሌክስ እና ሄዋን አንድ ላይ የሰሩት ሙዚቃ ጋብዘውናል
Sana Radio Sagalia.